አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያና ግብጽ በህዳሴ ግድብ ግንባታ ላይ ቢጨቃጨቁም ቀውስ ደረጃ ላይ እንዳልደረሰ የግብጹ መሪ ተናገሩ። አዲሱ የደቡብ አፍሪካ ፕሬዝዳንት ደጋፊዎችንና ተቀናቃኞችን ያቀፈ ካቢኔ መሰረት የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
የቢቢሲ ኒውስ ማለትም የብሪታንያ ዜና ስርጭት ኮርፖሬሽን ድረገጽ ግብጽን ስላላስደሰተው የታላቁ የህዳሴ ግድብ ግንባታ ጉዳይ ዘገባ አውጥቷል። ግብጽ የብሪታንያ ቅኝ ገዢዎች ባወጡላት ህግ መሰረትና ከዛም በፊት ለብዙ ሺህ ዓመታት በናይል ማለት በአባይ ወንዝ ላይ የፖለቲካ ተጽዕኖ ስታሳድር ቆይታለች። አሁን ግን ኢትዮጵያ ታላቁን የህዳሴ ግድብ ለመገንባት የወሰደችው ውሳኔ ይህን ሁሉ ቀይሯል ይላል የቢቢሲው ድረገጽ። በ30 ዓመታት ውስጥ የህዝባቸው ብዛት እጥፍ ከሚጨምረው የአፍሪካ ሀገሮች የህዝቡ ብዛት ለሚያስከትለው ሁኔታ እቅድ አውጥተው እየተዘጋጁ ያሉት ጥቂት ናቸው። ኢትዮጵያ ግን ብዙ የፖለቲካ ተግዳሮቶች የተደቀኑባትና ውስን ነጻነት ያላት ሀገር ብትሆንም አገሪቱ ራሷን ወደ መካከለኛ ገቢ ከፍ ለማድረግ በምታደርገው ጥረት ብዙ የኢንዱስትሪ ፓርኮች መስርታለች። ለዚህ ሁሉ ታዲያ ጠንካራ የኤሌክትሪክ ኃይል ያስፈልጋታል። ከአፍሪካ ትልቁ የመብራት ኃይል አመንጪ ጣሊያንና በዓለም ደረጃ ካሉት ግዙፍ ግድቦች አንዱ የሚሆነው ታላቁ የህዳሴ ግድብ ታዲያ ይህን ነው የሚያደርገው። ግብጽ ግን ኢትዮጵያ የአባይ ወንዝ ውሃ ፍሰትን ልትቆጣጠር ትችላለች የሚል ስጋት አሳድሮባታል ሲል የቢቢሲ ኒውስ ድረገጽ ዘግቧል።
የኢትዮጵያ የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር ስለሺ በቀለ ጉዳዩ ለኛ የውሃውን ፍሰት የመቆጣጠር ሳይሆን ራሳችንን በኤነርጂ ልማት በኩል ለማሳደግ ነው፣ ለግርጌ ተፋሰስ ሀገሮችም ብዙ ጥቅም ያስገኛል ሲሉ የማረጋጋት ምላሽ ሰጥተዋል። ሱዳን በበኩሏ አቅፋ ተቀብለዋለች። ታላቁ የህዳሴ ግድብ ከሱዳን ድንበር ጥቂት ኪሎ ሜትር ነው ርቆ የሚገኘው። የኤሌክትሪክ ኃይሉ ምንጭ ስራ ጀምሮላት ብዙ በማያስወጣት የታዳሽ ኤነርጂ በመስመሮቿ እስኪፈሱላት ድረስ ነው የምጠብቀው ይላል ዘገባው። ለሱዳን ድንቅ ነው ብለዋል የእርሻና የመስኖ ውጥን ባለቤት የሆነው ዳልቡሪን ኃላፊ ኦሳማ ዳውድ አብዱላጢፍ። ለሱዳን ከዚህ የተሻለ ነገር የለም። ኤነርጂው ከመደበኛ የውሃ ፍሰት መጠን ጋር ሲደመር በረከት ነው ሲሉም አክለዋል። ኢትዮጵያ ለመጀመሪያ ጊዜ በራስጌነት ባላት አቀማመጥ የናይል ውሃ ፍሰትን በዚህም ሆነ በዚያ ልትቆጣጠር የምትችልበትና በራሷ ወጪ ግድብ ለመገንባት ባላት ብቃት ምክንያት የኢኮኖሚ ኃይል ለመሆን ችላለች ብለዋል ጀርመን የሚሰሩ ግብጻዊ ምሁር ራውያ ታውፊክ።
የግብጽ የውሃና የመስኖ ሚኒስትር መሐመድ አብዱልአቲ በበኩላቸው እጅግ ተቆጥተዋል። 1 ሚሊዮን የሚሆን ህዝብ ኃላፊነት አለብን። ወደ ግብጽ የሚፈሰው ውሃ መጠን በ2% ቢቀንስ 200,000 ኤክር የሚሆን መሬት ይጠፋል። 1 ኤክር መሬት ቢያንስ 1 ቤተሰብ ይቀልባል። የግብጽ የቤተሰብ አባላት በአማካይ 5 በመሆናቸው 1 ሚሊዮን የሚሆኑ ሰዎች ስፍራ አጦች ይሆናሉ ማለት ነው። ስለሆነም የዓለም አቀፍ ጸጥታ ጉዳይ ነው ማለታቸውን የቢቢሲ ኒውስ ድረገጽ ጠቅሷል። የምጸቱ ምጸት ግን እንደ አውሮፓን አቆጣጠር በ1960ዎቹ ዓመታት ግብጽ የአስዋን ግድብ ስትገነባ የሚያኮራ ብሔራዊ ስኬት ተደርጎ ነበር የታየው። ኢትዮጵያም የህዳሴ ግድብ ግንባታን እንደዛ ነው የምታየው ሲል የቢቢሲ ኒውስ ድረገጽ ላይ ወጣው ጽሑፍ ጠቅሷል።
የኒውዮርክ ታይምስ ጋዜጣ ደግሞ አዲሱ የደቡብ አፍሪካ ፕሬዝዳንት ተባባሪዎቻቸውንና ተቀናቃኞቻቸውን ለካቢኔ አባልነት መሰየማቸውን፣ ፕሬዝዳንት ሲሪል ራማፎሳ ካቢኔ መመስረታቸውን ያስታወቁት ባለፈው ሰኞ ሲሆን ከፍተኛ አክብሮት የሚሰጣቸውን ሰዎች ለቁልፍ ቦታዎች እንደሾሙ ታውቋል። በምክትል ፕሬዝዳንትነት የሾሟቸው ግን የአስተዳደር ብቃት ያላሳዩ ሰው ናቸው ይላል ድረገጹ። አዲሱ የደቡብ አፍሪካ ፕሬዝዳንት ካቢኔውን የመሰረቱት ቃለ መሐላ ከፈጸሙ 11 ቀናት በኋላ ነው። በቅሌት ተተብትበው የነበሩት የቀድሞው ፕሬዝዳንት ጃኮብ ዙማ አንዳንድ ደጋፊዎችንም በነበሩበት ስልጣን እንዲቆዩ አድርገዋል። ይህም በገዢው የአፍሪካ ብሔራዊ ኮንግረስ ውስጥ ያሉትን ተፎካካሪ ወገኖች መሃል ሚዛን ለመጠበቅ ሲሉ የወሰዱት እርምጃ ተደርጎ ታይቷል። ራማፎሳ ቅድሚያ የሚሰጡት ለመልካም አስተዳደር መሆኑንም አስታውቀዋል።
የቀድሞ ፕሬዝዳንት ጃኮብ ዙማ ከገንዘብ ሚኒስትርነት ስልጣናቸው አባረዋቸው የነበሩት በህዝብ የሚከበሩት ንሃና ኔኔ አዲሱ ፕሬዝዳንት መልሰው ሾሟቸዋል። ከቀድሞ ፕሬዝዳንት ጋር ይጋጩ የነበሩት ሌላ ተወዳጅ የሆኑት ፕራቨን ጎርዳን የህዝባዊ ንግድ ተቋማት ሚኒስትር ሆኗል። ይህ የሚኒስትር መስሪያ ቤት በዘጠኝ ዓመታቱ የዙማ አስተዳደር ወቅት የሙስና መስፋፋት ምንጭ ሆኖ መቆየቱን የኒውዮርክ ታይምስ ጋዜጣ ድረገጽ አውስቷል። እነዚህን ለውጦች የማደርገው ቀጣይነትና መረጋጋት ከመታደስ ከኢኮኖሚ ማገገም እንዲሁም ከሁለንተናዊ ለውጥ አስፈላጊነት ጋር ያለው ሚዛን መጠበቅ እንደሚያስፈልግ በመገንዘብ ነው ብለዋል አዲሱ ፕሬዝዳንት። ሚስተር ራማፎሳ በዙማ አስተዳደር ወቅት የካቢኔ አባላት የነበሩ አንዳንዶቹ ከሙስና ጋር የተያዙና የአስተዳደር ጉድለት ያሳዩ የሚባሉ የተወሰኑ ሰዎችን በስልጣኖቻቸው እንዲቀጥሉ መልሰው ሾመዋል።
በተጨማሪም አዲሱ ፕሬዝዳንት የምፑማላንጋ ክፍለ ሀገር ጠቅላይ ሚኒስትር የነበሩት ዴቪድ ማፖዛ የተባሉ የረጅም ጊዜ የዙማ ደጋፊ በምክትል ፕሬዝዳንትነት ሾመዋል። ስቲቨን ፍሬድማን የተባሉ በጆሃንስበርግ ዩኒቨርሲቲ የሚሰሩ የፖለቲካ ተንታኝ እንደሚሉት ማፖዛ በመጨረሻ አቋማቸውን ለውጠው ራማፎሳ እንዲመረጡ በማድረግ ወሳኝ ሚና ተጫውተዋል። ነገር ግን ማፖዛ ረግጠው በመግዛት የሚታወቁና የሚያስተዳድሩት ክፍለ ሀገር የፖለቲካ ግድያ ማዕከል ተደርጎ እንደሚታይ ተንታኙ መግለጻቸውን ኒውስ ታይምስ ጋዜጣ ድረገጽ ጠቅሷል። እንዲህ አይነቱን ሰው ለሀገሪቱ ፕሬዝዳንትነት መሸጋገሪያ ሊሆን በሚችለው ቦታ ላይ መሰየሙ ራማፎሳ ሙስናን ለማጥፋት የገቡትን ቃል አጠራጣሪ እንዲሆን ያደርጋል ሲሉ ተንታኙ እንደሚሰጩ የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ዘገባ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እንገናኝ። በደህና ቆዩ ነው።